ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ አርብ የካቲት 29 2011 ዓ.ም ፕሮግራም ጀመረ።
ዛሬ ዓለም አቀፍ የሴቶች ቀን በመላው ዓለም እየተከበረ ነው።
ድምጻቸው የማይሰማ ሴቶች ጥቂቶች ድምጻቸውን አጉልተው መጨረሻችንን እንዳያበላሹት በአንድ ልብ በአንድ መንፈስ ኢትዮጵያዊ ሴት ሆናችሁ በዘር በሃይማኖት ሳትከፋፈሉ እቺን አገር ከወራሪ ብቻ ሳይሆን ከውስጥ አጥፊም እንድትታደጉ አደራ ልላችሁ እፈልጋለሁ።
እለቱን በማስመልከት የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተናገሩት የወሰድነው ነው። ይህ ዝርዝር በሁለተኛው አጋማሽ በሚቀርበው ልዩ የዓለም አቀፍ ሴቶች ቀን ፕሮግራም ይስተማል።
የአማራ ክልላዊ ምክር ቤት አዲስ መሪ መረጠ።
በቅንነት በታታሪነት
እንዲሁም ሕግንና አሰራርን መሰረት በማድረግ
ስራዬን እንደምፈጽም ቃል እገባለሁ።
አመሰግናለሁ።
አዲሱ የአማራ ክልል ፕሬዝዳንት ዶክተር አምባቸው መኮንን ናቸው። በአብይ ርዕስ ዘገባ ይቀርብበታል።
በአማራው ክልል አዲስ ሹም ዙሪያ ከአብይ ርዕሳችን በተጨማሪ ሌላ ትንታኔም ይኖረናል።
ዓለም አቀፍ የሴቶች ቀን ቀደም ሲል እንዳልነው በመላው ዓለም ይከበራል። ሁለተኛው አጋማሽ ላይ አንዱ ልዩ ፕሮግራም ያ ይሆናል።
በኦሮሚያ የተካሄዱ ተቃውሞ ሰልፎችን የሚቃኝ ዘገባም ይዘናል።
ለዛሬ አርብ ሁለተኛው አጋማሽ ዓለም አቀፍ የሴቶች ቀን እየተከበረ መሆኑን የሚያመለክት ልዩ ዘገባ፣ ከዛም ደግሞ ለዛሬ አርብ እሰጥ አገባ ተረኞች ናቸው።
ሰላም ጤና ይስጥልን አድማጮቻችን፣ እንዴት አመሻችሁ?
እኔ አዲሱ አበበና
እኔም ሰለሞን ክፍሌ እስከ 4 ሰዓት ስናስተናግዳችሁ እናመሻለን።
ዛሬ ፕሮግራሙን የሚመራው ንጉሱ ነው። መልካም ምሽት እንመኛለን። አሁን ያለው ሁኔታ በውስብስብና በፈተናዎች የተሞላ ቢሆንም የአማራን ሕዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህን ያሉት በዛሬው ዕለት የአማራ ክልል መሪ ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት በዛሬው ውሎ ለሶስት ቀናት ሲካሄድ የቆየውን 5ኛ ዙር 4ኛ ዓመት 12ኛ መደበኛ ጉባኤ አጠናቀቀው ሹመቶችን በማጽደቅ ነበር። በዚህም የአቶ ገዱ አንዳርጋቸውን መልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ አስተዳዳሪ አድርጎ ሾሟል። ተሰናባቹ ርዕሰ መስተዳድር አቶ ገዱ አንዳርጋቸው በዚህ ወቅት ባደረጉት ንግግር በአማራ ሕዝብ ጉዳይ ይመለከተኛል የሚል ማንኛውም አካል ውስጣዊ አንድነቱን ማጠናከር ይገባዋል ብለዋል። አብይ ርዕሳችን ቀደም ሲል እንዳልነው ትንታኔ ይኖረዋል።
ምዕራብ ጎንደር ውስጥ ተከስቶ በነበረው ግጭት ምክንያት ወደ ሱዳን ተሰደው የቆዩ 838 ኢትዮጵያውያን ወደ ሀገራቸው መመለሳቸው ተገለጸ። ካርቱም የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ኤምባሲና የገዳሪፍ ቆንሲላ ጽህፈት ቤት ከሱዳን የስደተኞች ኮሚሽንና ከመንግስታቱ የፍልሰተኞች ድርጅት አይኦኤም ጋር በመተባበር ስደተኞቹ ወደ አገራቸው እንዲመለሱ ማድረጋቸውን የኢትዮጵያ መገናኛ ብዙሃን ዘግበዋል። 500 ያህል በሱዳን የስደተኞች ካምፕ የሚገኙ ቀሪ ኢትዮጵያውያን በቅርቡ ወደ ሀገራቸው ይመለሳሉ ተብሏል።
በምዕራብ ጎንደር ውስጥ ተከስቶ በነበረው ግጭት ምክንያት ወደ ሱዳን ተሰደው የቆዩ 838 ኢትዮጵያውያን ወደ ሀገራቸው እንደተመለሱ ቀደም ሲል ሰሎሞን አንብቦልናል። ወደ ሌላው ዜና አልፋለሁ። የጉዞ ሉሲ ለሰላምና ለፍቅር ልዑካን ቡድን አባላት በአፋር፣ ሶማሌና ሐረር የነበራቸውን ቆይታ አጠናቀው ዛሬ ድሬዳዋ ገብተዋል። በሙዚቃ ባንድና በአስተዳደር ከፍተኛ አመራሮች ደማቅ አቀባበል የተደረገለት ሲሆን ይህ ጉዞ ሉሲ በድሬዳዋ የአምስት ቀናት ቆይታ እንደሚኖረው ተገልጧል። አዲስ ቸኮል ነው ዝርዝሩን የላከው።
የልዑካን ቡድኑ ከከተማዋ መግቢያ ጀምሮ በሙዚቃ ባንድ የታጀበ አቀባበል ተደርጎለታል። በአስተዳደሩ ምክር ቤት በተካሄደው የአቀባበል ስነ ስርዓት ላይ እንኳን ደህና መጣችሁ ንግግር ያደረጉት የድሬዳዋ አስተዳደር ከንቲባ ኢብራሂም ኡስማን አሁን በሀገሪቱ እየታዩ ያሉ አንዳንድ ግጭቶች በአንድ ቤተሰብ መካከል ሊያጋጥሙ የሚችሉ ተራ ግጭቶች ናቸው ብለዋል።
አሁን ላይ ያሉ ልጆች ሁሉ ሁሉም መጽሐፍ እንደሚለው ከአንድ የተፈጠረ በመሆኑ ሁላችንም አንድ ቤተሰብ መሆናችን ወንድም፣ እህት፣ አጎት፣ አክስት፣ አያት መሆናችንን
የሚያሳይ
ስለሆነ እንዳስተራደር በደረይ የተለያዩ የመጥቶች የነበሩንን ማህበራዊ ትልልቅ ድሎች እነሱን ከፍ ወላለበት ደረጃ በማስፋት ወጣቱን ከዚህ መማር ያለባቸው በርካታ ነገሮች እንዲማር በማድረግ
በዚህ ጉዞ ልሲ ለሰላምና ለፍቅር ላይ የባህልና ቱሪዝም ሚኒስትር ዴታ አቶ ሀብታሙ ሲሳይ፣ የእግር ኳስ አሰልጣኝ አቶ ሰውነት ቢሻው፣ የኢትዮጵያ ጥናት ኢንስቲትዩት ኃላፊና የሐረሪ ተወካይ አቶ አህመድ ዘካሪያ፣ ታዋቂው የሃይማኖት መምህር ኡስታዝ አቡበከር፣ እንዲሁም የህዝብ ተወካዮች ምክር ቤት አባል የነበሩት ገጣሚና ጋዜጠኛ መሐመድ አህመድ የበርካቶችን ቀልብ የሳበ ንግግር አድርገዋል። በተለይ ከስፖርት አንጻር ያሉ ምሳሌዎችን በመጥቀስ በብዙ ነገር ከሌሎች እንቀድም የነበረን ህዝቦች አሁን ለምን በብዙዎች ተቀደምን የሚል ንግግር ያደረጉት አቶ ሰውነት ቢሻው ብዙዎችን ቁጭት ውስጥ ከተው ነበር። የኢትዮጵያ ቴሌቪዥን፣ የባህልና ቱሪዝም ሚኒስቴርና የሰላም ሚኒስቴር እንዲሁም ሌሎች ተባባሪ አካላት የሚያስተባብሩት የጉዞ ሉሲ የሚያምርብን አብሮነታችንና ፍቅራችን ነው የሚል መሪ ቃል አለው። በቀጣዮቹ 5 ቀናት ልዩ ልዩ ጥናታዊ ጽሁፎች የሚቀርቡባቸው ፕሮግራሞች እንዳሉም ካዘጋጆቹ ለመረዳት ተችሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ነኝ፣ ድሬዳዋ።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። የዩናይትድ ስቴትስ ቀዳማዊት እመቤት ሚሌኒያ ትራምፕ እና የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በዚህ ዓመቱ ዓለም አቀፍ የሴቶች ቀን ከመላው ዓለም ለተውጣጡ 10 ተሸላሚ ጀግና ሴቶች እውቅና መስጠታቸው ተገልጿል። በርማ በመባል ትታወቅ ከነበረችው ከማያንማር ናው ኪያዋ ፓው አንዷ ተሸላሚ ስትሆን በወታደራዊው አገዛዝ ወቅት የደረሰባትን ሰቆቃ አስታውሳ በትግሉም ያደረገችውን አስተዋጽኦ ገልጻለች። ከውጭ ጉዳይ ሚኒስቴር ከቪኦኤ ዲፕሎማቲክ ዘጋቢ ሲንዲ ሴን የደረሰንን ዘገባ አዲሱ አበበ ይዟል።
በውጭ ጉዳይ ሚኒስቴር ትናንት አሙስ በተካሄደው ስነ ስርዓት 2 ሴቶች ናቸው እውቅና ያገኙትና የተከበሩት። እነርሱም በአሜሪካዊቷ ቀዳማዊት እመቤት ተመስግነዋል።
The women we are honoring today are a symbol of courage. The human rights advocate.
ዛሬ የምናከብራቸው ሴቶች የጀግና ምሳሌዎች ናቸው። አደገኛ በሆኑ የዓለማችን ስፍራዎችም ለሰብአዊ መብት መከበር ጥብቅና ቆመዋል። ጾታ ተኮር የሆነ አሉታዊ አስተሳሰብንም ጥሰው የወጡ ናቸው።
የውጭ ጉዳይ ሚኒስትሩ ማይክ ፖምፒዮም ሌሎች ያልተዘመረላቸው ጀግና ሴቶችም በመላው ዓለም መኖራቸውን በማስታወስ ለትናንት ተሸላሚ ሴቶች ተመሳሳይ አክብሮትን ቸረዋል።
My mother too was a woman of courage. She was born in rural Kansas. She helped make ends meet while raising 3 kids.
በገጠሪቱ ካንሳስ ግዛት የተወለደችው የኔም ወላጅ እናት ጀግና ሴት ነበረች። 3 ህፃናትን በማሳደግ የኮሌጅ መሄጃ ዘመኗን ያሳለፈች፣ ሁላችንም ደግሞ የተሻለ ህይወት እንዲኖረን ያደረገች ሴት ነች።
ከሃሙስ ተሸላሚዎች አንዷ በዛሬዋ ሚያንማር በቀድሞዋ በርማ በነበረ የጎሳ ፖለቲካ ተፈናቃዮችን በመርዳት ነበር እድሜዋን ሙሉ ያሳለፈችው። እኔ ራሴ ከተፈናቃይ ቤተሰብ ተወልጄ ነው የህፃንነት ዘመኔን በመጠለያ ጣቢያ ውስጥ ያሳለፍኩት ትላለች።
Imagine sending your 6-year-old girl in Thai village to go to school.
ይታያችሁ ሰፈራችሁ ውስጥ ሰላም ስለሌለ የ6 አመት ሴት ልጅናችሁ ለትምህርት ወደ ታይላንድ ስትላኩ። ይታያችሁ የ11 አመት ልጃገረድ ሆናችሁ ሰፈራችሁ ስትመጡ ባዶ መንደር ማንም ሳይኖር ሁሉም ተሰዶ ስታገኙ። ከዚያ ከሰፈራ ጣቢያ ወደ ሌላ ሰፈራ ጣቢያ ስትንከራተቱ። አይታያችሁም? እና እኔንም ልክ እንደዚያች 6 አመት ህፃን ወይም እንደ 11 አመቷ ልጃገረድ አስቡኝ። ያኔዋ በርማ እንደዚያ ነበረች።
የበርማው ወታደራዊ ገዥ መደብ ለሮሄንጃ ህዝብና ለሌሎችም ጎሳዎች ሰቆቃ ዛሬም ተጠያቂ ነውና ዓለም አቀፉ ማህበረሰብ ዝም ሊል ወይም ሊረሳው አይገባም በማለት ኪኒያ ፓው ጥሪዋን አስተላልፋለች።
በመጨረሻም የዩናይትድ ስቴትስ መከላከያ ሚኒስቴር ባለፈው ህዳር ባስታወቀው መሰረት ፔንታገን በአፍሪካ ያለውን የሰራዊት ቁጥር 10% የመቀነስ እቅዱን ስለማጠናቀቁ የእዙ አዛዥ ጥርጣሬ አላቸው። የአፍሪኮሙ አዛዥ የባህር ኃይሉ ጀነራል ቶማስ ዋልሃውሰር ትላንት ለዩናይትድ ስቴትስ ምክር ቤት ህግ አርቃቂዎች ሲናገሩ በአፍሪካ ካሉ የአሜሪካ ወታደሮች 300 የሚሆኑትን ከወዲሁ ማስወጣታቸውን አስረድተዋል። ሌሎች አዛዦች ግን ተጨማሪ 400 ወታደሮችን ከአህጉሪቱ ለማስወጣት ዳግም እያሰቡበት መሆናቸው ይሰማል።
And whether we'll ever be directed to execute the second half is to be determined. And the final point I would make is
ሁለተኛውን ዙር ወታደራዊ ቅነሳ ተግባራዊ እንድናደርግ እስካሁን የደረሰን መመሪያ የለም። ለመከላከያ ሚኒስትሩ መጨረሻ ስለምንወስደው እርምጃ ይነገርናቸው ያንዳንዱ ውሳኔ በተናጠል እንደሚተገበርና የኛን ፍላጎት በሚገባ የማስጠብቅ ሆኖ ስለገኘነ ደግሞ ጉዳዩ እንደገና እንዲታይና አሁን በስራ ላይ ያለ እቅድ እንዲራዘም እንደምንጠይቅ ነው።
በአፍሪካ የአሜሪካ ወታደሮች እዝ አዛዡ ጀነራል ቶማስ ዋልሃውሰር በመጨረሻም በሀገሪቱ ያሉ የአሜሪካ ወታደሮች የሚቀነሱት የጸረ ሽብሩን ትልም መሰረት በማድረግ ላይ ብቻ ተመርኩዞ መሆኑን አስረድተዋል። አድማጮች፣ በዚሁ ለምሽቱ ያሉን ዜናዎች ይጠናቀቃሉ።
በዜና የጀመረው ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን አምሹ።
በድጋሚ መልካም ምሽት። አስተናጋጆቻችሁ እኔ ሰለሞን ክፍሌና
አዲሱ አበበ ነን።
ዛሬ ቀድም እንዳልነው ዓለም አቀፍ የሴቶች ቀን በመከበር ላይ ነው።
ሴቶች በህይወታቸው የሚያስፈልጋቸው ሰላም ነው። ሴት ልጅ የመጠገን ብልሃትም አላትና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሃትና በእናትነት ፍቅር ብቻ ነው ተጠግነው ሊድን የሚችለው የሚል እምነት አለኝ እና የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሬን አቀርባለሁ።
የት ነበርሽ ንጉሴ በሁለተኛው አጋማሽ ዝርዝሩ ይቀርባል። ሌላም አለን። ኮሎኔል መንግስቱ ኃይለ ማርያም ለፍርድ ይቅረቡ ወይስ ሳይቅረቡ? እሰጣ ገባ የገጠሙ እንግዶች አሉ።
መንግስቱ ኃይለ ማርያም ሊጠየቅባቸው የሚችል ያለ ቴ በፍየል ወጠጤ በራሱ እንኳን በደርግ በነበሩት የጥር 2669 ጉዳይ አለ። እንደገና በ1981 የግንቦት መፈንቅለ መንግስት የተገደሉት ጀነራሎች ይሄን ሁሉ ሊጠየቅበት ይችላል።
ማን ነው በኢትዮጵያ በ1966 እስከ 1971 በነበረው ሁኔታ ውስጥ ተጠያቂ የማይሆን እና ይሄንን ጥያቄ የመጠየቅ የሞራል መብት ያለው ማን ነው? እጁ ከደም የነጻ ሰው ነው መጠየቅ ያለበት?
ለፍርድ ይቅረቡ በሚለው ጎራ አቶ ነሲቡ ስብሐት ቀደም ሲል የሰማቸዋቸው፣ ቀጥሎ የተሰሙት ደግሞ ለፍርድ ሊቀርቡ አይገባም ንጹህ ናቸው ባዩ የመቶ አለቃ መስፍን ከበደ ይከራከራሉ። አሁን የዕለቱ አብይ ርዕስ
አሁን ያለው ሁኔታ ውስብስብና በፈተናዎች የተሞላ ቢሆንም የአማራን ህዝብ የመምራትና የማገልገል እድል ማግኘት መብት ሳይሆን መታደል ነው። ይህን ያሉት በዛሬው ዕለት የአማራ ክልል አስተዳዳሪ ሆነው የተሾሙት ዶክተር አምባቸው መኮንን ናቸው። የአማራ ክልል ምክር ቤት በዛሬው ውለው ለሶስት ቀናት ሲካሄድ የቆየውን አምስተኛ ዙር አራተኛ ዓመት 12ኛ መደበኛ ጉባኤ ያጠናቀቀው ሹመቶችን በማጽደቅ ነበር። በዚህም የአቶ ገዱ አንዳርጋቸውን መልቀቂያ ደብዳቤ በመቀበል በምትካቸው ዶክተር አምባቸው መኮንን ሲሳይን የክልሉ ርዕሰ መስተዳድር አድርጎ በመሾም ነው። አስቴር ምስጋናው ከስፍራው ይህን ልካለች።
እኔ ዶክተር አምባቸው መኮንን በዛሬው ዕለት በክልል ምክር ቤት ፊት ቀርቤ ርዕሰ መስተዳድር ሆኜ ስሰየም
ለሕገ መንግስቱ ታማኝ በመሆን
ከክልሉ ሕዝብና መንግስት የተጣለብኝን ኃላፊነት በቅንነት
በታታሪነት
እንዲሁም ሕግንና አሰራርን መሰረት በማድረግ
ስራዬን እንደምፈጽም ቃል እገባለሁ።
አመሰግናለሁ።
ለሶስት ቀናት ያህል ሲካሄድ የሰነበተው የአማራ ክልል ምክር ቤት አምስተኛ ዙር አራተኛ ዓመት የሥራ ዘመን 12ኛ መደበኛ ጉባኤ ዛሬ ረፋዱ ላይ ሲጠናቀቅ የነባሩን ርዕሰ መስተዳድር የአቶ ገዱ አንዳርጋቸውን የመልቀቂያ ደብዳቤ በመቀበልና በምትካቸው ዶክተር አምባቸው መኮንንን የክልሉ ርዕሰ መስተዳድር አድርጎ በመሾም ነበር። ዶክተር አምባቸው መኮንን ቃለ መሐላቸውን ከፈጸሙ በኋላ 17 ደቂቃ በፈጀው ንግግራቸው በቀጣይ የስልጣን ዘመናቸው እንደ የቤት ሥራ ይዘዋቸው ከተነሱ ነጥቦች ውስጥ ጠንካራ የመንግስት መዋቅር መመስረት፣ ጠንካራ የመንግስት የለውጥ አመራር መገንባትና በክልሉ ህግና ስርዓት ማስፈን ነው።
በዛሬው ዕለት የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር ሆኜ በተከበረው የክልሉ ምክር ቤት ስሾም የተጣለብኝን ኃላፊነት ከባድ የሚያስጨንቅና በውስብስብ ፈተናዎች የተሞላ መሆኑን ባምንም የአማራን ክልል ህዝቦች የመምራትና የማገልገል እድል ማግኘት ደግሞ መብት ሳይሆን መታደል በመሆኑ በዚህ ድል በመመረጤ ከፍ ያለ ኩራትና ደስታ የተሰማኝ መሆኑን ስገልጽላችሁ በታላቅ አክብሮት ነው። በቀጣዮቹ ጊዜያት ልዩ ትኩረት ሰጥተን ከምንረባረብባቸው ተግባራት መካከል የመጀመሪያው ጠንካራ የመንግስት መዋቅር በየደረጃው መዘርጋቱን ማረጋገጥ፣ ድክመት የታየባቸውን አካላትና ተቋማት ማጠናከርና ጠንካራ የለውጥ አመራር መገንባት ሲሆን በዚሁ ላይ በመመስረትም በመላ ክልሉ ሰላም እንዲሰፍን በልዩ ትኩረት የምንሰራው ወሳኝ ተግባር ሁለተኛው ይሆናል። ከነዚህ ተግባራት ጋር በተያያዘ ትኩረት ተሰጥቶት የሚከናወነው ሌላው መሰረታዊ ተግባር ደግሞ ህዝባችን ህግን እንዲያከብር ህግን እንዲያስከብርና በህግና በህግ ብቻ እንዲመራ በማድረግ መሰረታዊ መንግስታዊ ስርዓትን የማስከበርና የህግን የበላይነት የማረጋገጥ ስራው ይሆናል። በሀገራችን በተለይም በክልላችን ሰላምና ሁለንተናዊ ልማት ላይ የሚኖራችሁ አዎንታዊ ተሳትፎና የምታደርጉት ድጋፍ ተጠናክሮና ምናልባትም እድገት የሐሳብ ከፍታና ብስለት እያሳየ እንደሚቀጥል ያለንን እምነትና ተስፋ እየገለጽ ድጋፋችሁን አስፍታችሁና አጠናክራችሁ እንድትቀጥሉና ከጎናችን እንዳትለዩ ከታላቅ አክብሮት ጋር እናሳስባችሁ እንወዳለን።
በተለይ የአማራን ህዝብ ጥቅም ለማስከበር መፍትሄው መደራጀት ብቻ ነው የሚል ጠንከር ያለ መልእክትም አስተላልፈዋል።
የአማራን ህዝብ መብት ጥቅም ክብርና ነጻነት ለማስከበር ፍቱን መፍትሄው መደራጀትና መዋየት መሆኑን በማመን ክልላችን ለዚህ ምቹ ይሆን ዘንድ አበክረን የምንሰራ መሆኑን በድጋሜ ልናረጋግጥላችሁ እንወዳለን።
ተሰናባቹ የቀድሞው ርዕሰ መስተዳደር አቶ ገዱ አንዳርጋቸው ባለፉት 5 ዓመታት የሐላፊነት ዘመናቸው በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች የክልሉን ህዝብ ተጠቃሚነት ለማረጋገጥ አመርቂ ስራዎችን መስራታቸውን ጠቁመው ታላቁን የአማራ ህዝብ ለመምራት እድል የሰጠኝን ፓርቲን አመሰግናለሁ ብለዋል።
የአማራ ህዝብ ለድል ለመብቃትና አገራችን ኢትዮጵያ ሰላም የሰፈነባት ማህበራዊ ፍትህ የነገሰባት የህብረ ብሔራዊ ዲሞክራሲያዊና በክልልነት ላይ የተመሰረተ አንድነት የተረጋገጠባት አገር ሆና እንድትገነባ የበኩሉን ገንቢ ሚና መጫወት አለባት። ለዚህ አንደኛ በውስጡ አንድነቱን የማጠናከር ጉዳይ ከሁሉም በላይ ቀዳሚ አጀንዳ ተደርጎ መታየት ይኖርበታል። ውስጣዊ አንድነት የሌለው ህዝብ በቁጥር ቢበዛ የፈለገውን ያህል ቁሳዊና ተፈጥሮ ሀብት ቢኖረውም የሚፈልገው ማስተካከት አይችልም። ስለሆነም ካልተገራና ከተበታተነ አስተሳሰብ ተላቆ የጋራ ህልውናውን በሚያስጠብቁ ከሌሎች ጋር ወንድማማችነትን ሊፈጥሩና ሊያዳብሩ በሚችሉ ሰላማዊ ዲሞክራሲያዊና ልማታዊ በሆኑ አጀንዳዎች ዙሪያ መሰባሰብ ይኖርበታል። ከተበታተነ አካር ተላቆ ወደ ተደራጀና ወንዝ ሊያሻግር በሚችል ሐሳብ ላይ የተመሰረተ ጠንካራ አንድነት በውስጡ መገንባት ይኖርበታል።
በተለይ አሉ አቶ ገዱ
በዙሪያው ካሉ አጎራባች ህዝቦች ጋር ያለውን ግንኙነት በሰላማዊና በወንድማማችነት ላይ የተመሰረተ እንዲሆን ማድረግ ትኩረት ሊሰጠው ይገባል። ሌላው በዚህ ወቅት በትኩረት ሊታይ የሚገባው የአማራና የትግራይ ህዝቦች ግንኙነት ነው። እነዚህ ሁለት ህዝቦች በታሪክ፣ በሃይማኖት፣ በባህልና በአገር ግንባታ የተለየ ግንኙነት ያላቸውና የሚያኮራ የጋራ እሴት ሲገነቡ የኖሩ ወንድማማች ህዝቦች ናቸው። እንዲሁም ጠንካራ ሊባል የሚችል ኢኮኖሚያዊ ወይም የገበያ ትስስር ያላቸው መሆናቸው ለማንም ግልጽ ነው። ይህ መልካም ግንኙነት ከጊዜ ወደ ጊዜ እየተሸረሸረ በአሁኑ ወቅት አንዱ ሌላውን በጥርጣሬ የሚመለከትበትና በስጋት ላይ የተመሰረተ ግንኙነት እየሰፋ መጥቷል። ይህ ሁኔታ እንዲፈጠር ያደረገው በአመራር ደረጃ አማራ ጠል የሆነ ስር የሰደደ አስተሳሰብ መያዙ ብቻ ሳይሆን የአማራ ህዝብ በሌሎች የኢትዮጵያ ህዝቦች ዘንድ በጥርጣሬ እንዲታይ በማንኛውም ጨቋኝ ስርዓት ተጠቃሚ ሳይሆን ልዩ ተጠቃሚ እንደሆነ አድርጎ የተሳሳተ ፕሮፖጋንዳ በማሰራጨት ከቅርብ ጊዜ ወዲህ ደግሞ ሆን ተብሎ የትግራይ ህዝብ ለስጋትና ለጥርጣሬ የሚዳርግ በሐሰት ላይ የተመሰረተ አማራ ሊወረር ነው ቅስቀሳ የሁለቱን ህዝብ ግንኙነት የሚያሻክር ስራ ታቅዶ እየተከናወነ ነው።
በሌላ በኩል ደግሞ በአማራ ህዝብ ስም እየማሉና እየተገዘቱ የትግራይን ህዝብ ለስጋት የሚዳርጉ መግለጫዎችና ያልተገራ ፕሮፖጋንዳ ሁኔታውን እያባባሰው እንደሆነ መታወቅ አለበት።
እኔ በዚህ አጋጣሚ ለአማራ ህዝብ ማስተላለፍ የምፈልገው መልእክት ከሁለቱም አቅጣጫ የሚሰነዘሩ ጥላቻ ዘል ቅስቀሳዎች ቢኖሩም ባይኖሩም ትግራይ ውስጥ ያለው አርሶ አደርና ሰርቶ አደር ህዝብ እውነተኛ ወዳጅህ መሆኑን ነው። አሁን ያለው ፖለቲካዊ እንቅስቃሴ ርዕዮተ ዓለሙ ምንም ይሁን ምን የአማራና የትግራይ ህዝቦች ግንኙነት ዘላለማዊ ነው። ይህንን ዘላለማዊ ግንኙነት ለማበላሸት የሚደረግን ጥረት ከማንኛውም አቅጣጫ ይምጣ ታግሎ ማስተካከል ይገባል። ከወሰንና ማንነት ጋር የተያዙ ጥያቄዎችን ሰላማዊ ህግና ታሪክን መሰረት በማድረግ በህዝብ ፍላጎት ላይ ተመስርቶ መፍታት የሚቻል መሆኑን በጽኑ አምናለሁ።
በመጨረሻም የአማራ ዲሞክራሲያዊ ፓርቲ አዴፓ ስራ አስፈጻሚ ኮሚቴ የፓርቲውን ጽፈት ቤት ኃላፊ አቶ ምግባሩ ከበደን በርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቢ ህግ አድርጎ የሾመ ሲሆን በምትካቸው ደግሞ አቶ ዮሐንስ ቦያለውን መሾሙን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋና።
አስቴርን እናመሰግናለን ለዘገባዋ። አድማጮች ቀደም ሲል እንደጠቀስነው በአማራው ክልል አዲስ ሾም ዙሪያ ትንታኔ እንደምናቀርብ ገልጠናልና በዚህ ዝግጅት እስክንድር ፍሬው ሁለት እንግዶች አሉት። የጠቅላይ ሚኒስትር ጽፈት ቤት ቃል አቀባይ አቶ ንጉሱ ጥላሁንና በአዲስ አበባ ዩኒቨርሲቲ መምህር እና ተመራማሪ ከሆኑት አበባው አያሌው ጋር እስክንድር ነው።
ከወቅቱ የፖለቲካ መሪዎች አንዱ ዛሬ ቦታቸውን ለቀዋል። ገዱ አንዳርጋቸው ከዛሬ ጀምሮ የአማራ ክልል ፕሬዝዳንት አይደሉም። ይሄው የለውጥ እንቅስቃሴ ያጎላቸው ደጋፊ ያበዛላቸው ገዱ ወትሮም ቢሆን በህዝብ ዘንድ የተሻለ አመኔታ እንደነበራቸው ተንታኞች ይናገራሉ። ለ27 አመታት የተጠራቀሙ አጀንዳዎች የበረቱ ጥያቄዎች እንዳሉበት በሚነገረው የአማራ ክልል እሳቸው እንደ ችግሩ ምክንያት ሳይሆን እንደ መፍትሄው አካል ሲቆጠሩ ቆይተዋል። በአገር አቀፍ ደረጃ ለውጥ ለማምጣት ከተንቀሳቀሰው ቲም ለማ ወይም የለማ ቡድን ቁልፍ ሰዎች እንዳንዱም ይታያሉ። ገዱ በዚያ የለውጥ እንቅስቃሴ ወቅት የተጫወቱት ሚና እጅግ ከፍተኛ መሆኑን የቀድሞው የአማራ ክልል ቃል አቀባይ ያሁኑ የጠቅላይ ሚኒስትር ጽፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ይናገራሉ።
የለውጡ ሂደት ላይ ግንባር ቀደምና ፊት አውራሪ ከሌሎቹ ጓዶቻቸው ጋራ የሥራ ባልደረቦቻቸው ጋር ከክልሉ አመራሮች ጋር በአገሪቱም በክልሉም ለታየው ለውጥ ግንባር ቀደም ሚና ተጫውተዋል። ለውጡና ወቅቱ የሚጠይቀውን ማንኛውንም መሰዋዕትነት ከፍለዋል። በእኔ እምነት ቀረው የህይወት መሰዋዕትነት ካልሆነ በስተቀር ጊዜውና ትግሉ የሚጠይቀውን ማንኛውንም መሰዋዕትነት በህይወታቸው ጭምር ተወራርደው ራሳቸውን ለህዝቡና ለአገሪቱ አሳልፈው ሰጥተው ለውጡን መርተዋል። የደረሰበት ደረጃ እንዲደርስ ጉልህ ሚና አበርክተዋል። ለሁላችን ለትግል መነሳሳት ምክንያት ሆነዋል። በቸገረን ጊዜ አማካሪ፣ በከፋን ጊዜ አጽናኝ እና መሪ፣ ትክክለኛ መሪ ሆነው አገልግለዋል እና ለውጡ አንድ ሰርጥ ሆነው አገልግለዋል የሚል ምስክርነት መስጠት እወዳለሁ በዚህ አጋጣሚ።
የአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ አበባው አያሌው እንደሚያምኑትም የገዱ ከኃላፊነት መልቀቅና የዶክተር አምባቸው መተካት የትውልድን ቅብብሎሽ የሚያሳይ ነው።
ትልቁ ነገር ምንድነው? አይ ያመራር ለውጥ በየጊዜው መኖር መቻል አለበት። እሳቸው እንግዲህ ለውጡ ካልተጀመረበት ጊዜ ያኔ በጨለመበት ጊዜ ክልሉን ሲያስተዳድሩ ነበረ። በለውጡ ደግሞ ትልቅ መስዋዕትነት ከፍለዋል። ይሄ ሁሉ እኮ ሰውን ያድን ማለት እኮ ዶክተር አምባቸው መኮንንም በዛ ለውጥ ውስጥ ትልቅ ሚና የተጫወቱ ሰው ናቸው። ስለዚህ ዛሬ ተካሄደው አቶ ገዱ አንዳርጋቸው አይ በፈቃዴ ለቅቄያለሁ፣ ሁለተኛ ደግሞ ምክር ቤቱም ዶክተር አምባቸው መኮንንን ርዕሰ መስተዳድር አድርጎ መሾሙ ትልቅ ተምሳሌት ያለው ምንድን ነው? የለም አንተ ሲደክምህ እኔ ደግሞ እረዳሃለሁ፣ አንተ ደግሞ አሁን በምታደርገው አድርግ፣ እኔ ደግሞ እስኪ የመሪነት ሚናውን ይሄን ለውጥም ደግሞ ወደፊት ጠንከር እያለ የሚሄድበትን በተለይም ደግሞ የአማራ ህዝብ ያለውን ጥያቄ ያለውን ብሶት አሁን እንደገና በጣም እንግዲህ እንደ አማራ ህዝብ በጣም ውጥረት ላይ ያለ የለም፣ በኢኮኖሚው ችግር ባለበት የፖለቲካ ውጥረት በመፈናቀል በሌሎቹ ብንሄድ ኤነርጀቲክ የሆነ ሊደርስ ያስፈልጋል። ያ ስለሆነ ጥሩ ውሳኔ እና ጥሩ መለዋወጥ ተደረገ ብዬ ነው ማስበው።
ፌዴራል መንግስቱ በተለይ ዶክተር አብይ ወደዛ መጓዛቸው ወዲያውኑ ምን ማለት ነው? የለውጡ ኃይሎች ናቸው አሁን እዛ የተሰበሰቡት እንግዲህ ዋነኞቹ ማለት ነው። በዚህ መንገድ ይህ ፕሮግራም ከተካሄደ እንዴት ይገልጹታል? ይሄንን
አንድ ጉንጉንታ የሚሰማው ምንድን ነው? ጠቅላይ ሚኒስትሩ ወደዛ መሄዳቸው አይ ያልተጠበቀ ነገር ነው ብለው ቢናገሩ አሉ። በሌላ በኩል ደግሞ ጠቅላይ ሚኒስትሩ እዛ መሄዳቸው እኮ የትግል አጋራቸውን የለውጡን ታላቅ ተዋጽኦ አበርካች እንዲሁ ዝም ብለው ከመተው ይልቅ
ከለውጥ በፊት የነበረውን ማለትዎት ነው? እሺ
ከለውጥ በፊት የነበረውን ውርጅብኝ፣ ሴራ፣ ምን ያልመቻል ማለት ነው። በግምገማ አጣድፈዋቸው አይደለም እንዴ እነበረከት የተረፉት? እነሱ የታችኛው ካድሬ ነው አይደለም ያተረፋቸው? ያን ችለ ያን ለውጥ አምጥተ ሶስተኛ ለውጡ ደግሞ የሚያመጣቸውን ተግዳሮቶችና በርካታ ፈተናዎች መቻል ማለት ቀላል ነገር አይደለም አይደለም እንዴ? ስለዚህ በአገሪቱ እንደ የፖለቲካ ታሪክ ላይ አንድ ሰው ትልቅ ሰው ስፍራውን እየለቀቀ ነው ያው በሰላማዊ መንገድ ብለው ወደዛ ይሄዱ እንጂ አዲስ ነገር ተከስቶ እንዴት ነው ይሄ ያልሰማሁት ነው እንዴት ይሄ ተደረገ ብለው አይደለም ወደዛ ይሄ እኔ አስተያየት እነዚህ ሰዎች እኮ አንድ ላይ የሚሰሩ ሰዎች ናቸው አይደል እንዴ እኛ እንደምናማው እኛ እንደምናስበው ገቱ ከሊን ደግ ያለው እኮ አብይ እኮ በዚህ በኩል ተሰልፏል ይሄ አይደል እነዚህ ሰዎች ኢንኮንሰርት የሚሰሩ ሰዎች ናቸው አይደለም አሁን ማለት ነው ያኔ በጣም በጣም አዳጋች እና ችግር በነበረ ጊዜ እኮ ሁሉን ጥንስስ በልባቸው አፈነው ይዘው እኮ እስከመጨረሻው ይሄዱ ናቸው አይደል እንዴ ያ ስለሆነ የዶክተር አብይ መሄድ እንደው ድንገት ዱብዳ ስለሆነ ያንን እንትን ለማለት ሳይሆን ወዳጆች ናቸው የፖለቲካ ወዳጆች ናቸው እንደዚህ እንዲሆኑልን ነው የምፈልገው
እዚህ ላይ ግን የመጨረሻ ጥያቄ ላድርገውና አቶ አበባው እንግዲህ እርሶ ጠቅሰውታል አሁን በአዴፓና በኦዴፓ አመራሮች መካከል ከለውጡ በፊት ጀምሮ የነበረውን አጋርነት ነው ያብራሩልኝ እና አሁንም የዚህ የለውጡን አጋራቸውን ለማመስገን ነው ጠቅላይ ሚኒስትሩ እንደ የሚሄዱት ወይም በዛ መንገድ ነው መታየት ያለበት ብለዋል አንዳንድ ወገኖች ከዚህ በፊት የነበረው የጠነከረ ግንኙነትና አጋርነት አሁን መጠነኛ ችግሮች አሉበት ብለው የሚያምኑ አሉ ያልተረጋገጡ የማህበራዊ ሚዲያ መረጃዎችን ነው መነግሮት በርግጥና ይሄን እንዴት ያዩታል እርሶ ነገሮች ባሉበት ናቸው ብለን መደምደም እንችላለን ወይም ለዛ ማሳያ ይሆናል አሁን የጠቅላይ ሚኒስትሩ ወደዛ መሄድም
ሁለት ነገሮችን እናንሳ አንደኛ በአመራር ደረጃ ክፍተት ያለ አይመስለኝም እኔ እንግዲህ ፖለቲካውን ከምታዘበውና ከምከታተለው አቋያ ማለት ነው
በሁለቱ ፓርቲዎች አመራሮች ደረጃ ማለት ነው በአዴፓና በኦዴፓ
ቁንጮ በኦዴፓና በአዴፓ ቁንጮ አመራሮች ምንም አይነት የሐሳብ ወይም የዓላማ ልዩነት የለም አሁን ትልቅ ችግር እየሆነ ያለው ምንድነው ሁለቱም ፓርቲዎች ላይ ያለው የበታች አመራርና ይሄ መሃል ላይ ያለውም ማዕከላዊ አመራር የሚሉት አንዳንድም እነሱ ዞን ደረጃ ላይ ምንድን ላይ ያለው ማዕከላዊ ኮሚቴ ላይ ያለው አሁን የሁለቱም ፈተና ምንድነው እነዚህ አመራሮች ከላይ ከቁንጮ የነበረው አገሪቱ ላይ ያለው ችግር ምንድነው አድጋው ምንድነው ይሄን ተረድተው አንድ ላይ ሆነው ሌላውን አስተባብረው የተነሱ ናቸው ይሄን ሲነሱ አንደኛው ችግር ህወሓት የመለመለቻቸው በኦዴፓም በአዴፓም አሉ አይደለም እንዴ ተወሰኑ በታች ድረስ ማለት ነው አንዳንድ እኮ እንደነበረከት ያሉት ሌሎችንም ስንወስድ እኮ የሚነጋገሩት የነበረ ለውጡ ከመጣ በኋላ ከቁንጮ አመራሩ ሳይሆን ከየትኛው ነው የሚነጋገሩ የነበረው ከታች ካለው ወረዳ ካለው ሲነጋገሩ የነበረው ለመቀለበስ አይደለም እንዴ ይሄ አንድ ፈተና ነው ሁለተኛ ደግሞ እንደው ዝም ብሎ የፖለቲካ ሂደቱን ማያውቅ በነፈሰበት የሚነፍስ ሌላም ደግሞ ሁሉ ጊዜ አድርባይነት የሰፈነበት ማዕከላዊ አመራርና የበታች አመራር አለ። ያ አመራር ትልቁ ስራው ምንድነው? አገሪቱ ምንድነው አደጋ የተጋረጠባት? ለውጡ ወዴት ነው እየሄደ ያለው? ወይንም ደግሞ ከዚህ ተነስተን ምን አስተዋጽኦ እናድርግ ሳይሆን ወንበሩን የሚጠብቅ አመራር አለ። ያ አመራር ማለት አንደኛ ሀብት ማካበት ነው ስራው። ሁለተኛ ማስመሰል ነው ስራው። ሶስተኛ በብሔር ጽንፈኝነት የተያዘ ይሄ ነው የነሱ አደጋ። እንጂ በሁለቱ ፓርቲዎች መካከል ላይ ከመጀመሪያም የተጠነሰሱ እንደገና ደግሞ እየሄደ ያለው የለውጡ ተጋሮቶች ምንድን ናቸው? ምንድን ነው የለውጡ ያጋጥመው የሚችል አደጋ? ይሄን ሁሉ የተረዳ ምንም ክፍተት ያለ አይደለም። በሁለቱ ፓርቲዎች ቁንጮ አመራሮች ላይ በሐሳብ በዓላማ እንደገና ደግሞ በአገሪቱ ወደፊት ምን ትሆን በሚል ራዕይ ላይ ሁሉ ልዩነት ያላቸው አይመስልም።
ያቶ ገዱ አንዳርጋቸው ከአማራ ክልል ፕሬዝዳንትነት መነሳትና የዶክተር አምባቸው መኮንን መተካት በተሰማበት በዛሬው ዕለት ጠቅላይ ሚኒስትር አብይ አህመድ ባህር ዳር ናቸው። የአማራ ክልል ገዢ ፓርቲ አዴፓ ማዕከላዊ ጽፈት ቤት ኃላፊ የነበሩትና ዛሬ በመከተል ርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቤ ሕግ ሆነው የተሾሙት አቶ መግባሩ ከበደ ጠቅላይ ሚኒስትሩ ለምን በዚያ እንደተገኙ አሁን ማምሻውን ለቪኦኤ በስልክ አብራርተዋል።
ባህር ዳር የተገኙት በክልሉ ምክር ቤት ግብዣ ነው። የመጡበት ዓላማ ደግሞ በክልሉ የተጀመረውን የሰላም ግንባታ ወደ ዘላቂ ደረጃ እንዲሸጋገር እንዲሁም በዲሞክራሲ ግንባታ ዘርፍ የተጀመሩ ስራዎች ወደ ክልሉ የልማት ስራ ፊትን ለማዞር የሚያመችበት አኳኋን አብሮ ለመስራት ነው። በጠቅላላ ስንወስደው ከአማራ ክልልን በጥረት ለመደገፍና ክልሉ በሰላም በዲሞክራሲያዊ ግንባታ መልካም አስተዳደርና በልማት ያሉበትን ችግሮች ለመፍታት የፌዴራሉ መንግስት በቅርብ ሆኖ ለማገዝ ያለውን ቁርጠኛ አቋም አካባቢን ከመጀመር ለማረጋገጥ ነው። አከናንገሩን ደግሞ የክልላችን ርዕሰ መስተዳደር ሆነው ላለፉት 5 ዓመታት ያገለገሉ የነበሩት ክቡር አቶ ገዳ አንዳርጋቸው ባቀረቡት መልእክታ እንዳነቸውን ለክልላችን ርዕሰ መስተዳደር ዶክተር አምባቸው መኮንን አስተዋል። በዚሁም ለተገኝተው ሰላማዊ የሆነና ፍቅር የተሞላበትን የስልጣን ርክክብ እንኳን ደስ አላችሁ በማለት እንጀምር መልእክት ለማስተላለፍ ነው።
አቶ ምግባሩ ከበደ የቀድሞው የአዴፓ ማዕከላዊ ጽህፈት ቤት ኃላፊና በዛሬው አዲስ ሹመት ደግሞ በምክትል ርዕሰ መስተዳድር ማዕረግ የክልሉ ጠቅላይ አቃቤ ሕግ፣ በአሜሪካ ድምጽ ሬዲዮ አድማጮች ስም ለዛሬ በጣም አመሰግናለሁ። ሰሞኑን በተሻለ የስልክ ጥራት እንደምናወራ ተስፋ አደርጋለሁ። አመሰግናለሁ።
እኔም አመሰግናለሁ።
እስክንድር ፍሬውንና እንግዶቹን እናመሰግናለን ለማብራሪያው። ወደ ቀጣይ የመጽሔት ርዕስ እናልፋለን። አድማጮች፣ የአዲስ አበባ የጋራ መኖሪያ ቤቶች እድሳን ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የተቀሰቀሰው ተቃውሞ ዛሬም ቀጥሎ ውሏል። የኦሮሚያ ብሔራዊ ክልላዊ መንግሥት በበኩሉ መግባባት ላይ እስከሚደረስ ድረስ የቤቶች እደላው እንዲቆም ጠይቋል። የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ የቤት ባለዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች በውዝግቡ መሃል ሰለባ መሆናቸው እንዳሳዘናቸው ገልጸዋል። ሙክታር ጀማል ዝርዝሩን አድርሶናል።
ዛሬ በተለያዩ የኦሮሚያ አካባቢ ሰሜን ሸዋ፣ በምስራቅ ሸዋ ወረዳዎችና አምቦ ከተማ፣ በቦረና ያቤሎና ሞያሌ ከተማ፣ ፍንፍኔ ዙሪያ ልዩ ዞን ከተሞች፣ ቢሾፍቱ፣ ዱከም፣ ምስራቅ ሐረርጌ፣ አወዳይና ሌሎች ከተሞች ነዋሪዎች ተቃውሞ ሰልፍ አድርገዋል። ሰልፈኞቹ የአዲስ አበባ ከተማ አስተዳደር ከአስተዳደራዊ ወሰን ውጪ የገነባው ቤት የሕግ አግባብነት የሌለው መሆኑን ገልጸዋል። የአሜሪካ ድምጽ ከአወዳይና ዱከም ያነጋገራቸው ሰልፈኞችም ይህን ተናግረዋል።
አዎ፣ ይሄ ሰላማዊ ሰልፍ ትልቅ ሰላማዊ ሰልፍ ነው የወጣነው ዛሬ። የኮንዶሚኒየሙን ለሌላ ሰው አሳልፈው በመስጠታቸው እሱን አስመልክተን ነው ከዚህ ሰላማዊ ሰልፍ የወጣ ነው። በጣም ይሄ የፖለቲካ እንትን ተያይዞ እንዲቆም ከዚህ በኋላ የተነቀሉ ሰዎች ወይም የተዘረቡ ሰዎች ለዛ ሰዎች እንዲመለስላቸው ይህን ትልቅ ሰልፍ ነው ያደረግነው ዛሬ ተገናኝተን አወዳይ፣ አረሚያ፣ ኢሬሳ መሀል በቃ ዛሬ ምንም ነገር እንቅስቃሴ አልነበረም አለ ወይ ስለ መኪና ምናምን። ይሄ አሁንም ሲስተሙ ቀይሮ ነው እንጂ ይሄ ነገር ይሄ ማስተር ፕላን ጋር የተያያዘ ነገር ነው መጀመሪያም እኛ ያልነው። ስለዛ በቃ አሁንም ያው ነው ያ ነገር አልቆመልንም ማለት ነው። አልቆመልንም ያ ነገር
አካባቢ የነበረውን ሂደቱን አንደኛ መሬቱ የኦሮሞ ነበረ። የመሬቱን ጉዳይ መወሰን የሚችለውና መፍረድ የሚችለው ለኦሮሞ ሕዝብ ነው እንጂ የአዲስ አበባ ነዋሪ መስጠት የለበትም በሚለው ነው። ከአዲስ አበባ ባለቤትነት አንደኛ ልዩ ዞን ውስጥ ነው፣ ሁለተኛ ደግሞ የኦሮሚያ ልዩ ዞን ውስጥ ነው የሚገኘው። ኦሮሞ ሕዝብ የሚጠይቀው ዋናው አጀንዳው አዲስ አበባ ራሱ የኦሮሞ ዋና እምብርት ነች ብሎ ነው የሚያምነው።
በሌላ በኩል የጋራ መኖሪያ ቤት ለማግኘት ተመዝግበው ለረጅም ጊዜ ገንዘብ ሲቆጥቡ መቆየታቸውንና የቤት ባለ ዕጣ መሆናቸውን የገለጹት የአዲስ አበባ ነዋሪዎች ለረጅም ጊዜ ሲጠብቁት የነበረው የባለቤትነት ተስፋቸው አጣብቂኝ ውስጥ ገብቶ በውዝግብ መሃል ሰለባ መሆናቸው እንዳሳዘናቸው ገልጸዋል።
ለዳዎች ነው፣ ዳዎች እንዲደራጁ በዚህ መኖሪያ አገኝቶ በዚህ ሰርቶ እንድናናፍር መሰለኝ መጀመሪያ ይሄ ነገር የተጀመረው። ዳዎች ናቸው፣ እዚህ ሰው ተሳልፎ ብራቸውን ሲከፍሉ የነበረው ዳዎች ናቸው እና እስከ ዛሬ ከፍሎ እነዚህ ሰዎች ይህንን ቤት እንዲያጡ በጣም ደስ አይልም። ያው መሬትም የኦሮሞ ነው፣ እነዚህም ኦሮሞ ናቸው። ሌላ ብሔርም ቢሆን ያው ከፍሎ እስከ ዛሬ ከፍሎ ምን ብሎ እናድጋለን ባዚሆኑ ልጆቻችን እናሳድጋለን ብሎ በዚህ ተሳትፎ ሲከፍሉ የነበሩት ይጡ ማለት በጣም ደስ አይልም።
በትላንትና ሁለት መግለጫ ያወጣው የኦሮሞ ነጻነት ግንባር በበኩሉ በሕገ መንግስቱ የተቀመጠው የኦሮሞ ፍንፍኔ ባለቤትነት መብት መከበር እንዳለበት አሳስቧል። ሌላኛው መግለጫ ትላንት አመሻሽ ላይ ያወጣው የኦሮሚያ ብሔራዊ ክልላዊ መንግስት ማንኛውም ፍንፍኔና ፍንፍኔ ዙሪያ የሚከናወኑ ነገሮች የኦሮሚያ ብሔራዊ ክልላዊ መንግስት ያማከረ መሆን እንደሚገባው አስተውሶ በጉዳዩ ላይ መስማማት ላይ እስከሚደረስ የቤቶች እደላ እንዲቆም ጥሪ ማቅረቡን የክልሉ ቃል አቀባይ አቶ አድማሱ ዳምጠው ለአሜሪካ ድምጽ ገልጸዋል።
አሁን የተፈናቀሉ አርሶአደሮች ጉዳይ ልባት ሳያገኝ የውዝግብ የተነሳባቸው አካባቢዎች የሚገኙ ሳይቶች እንድባት ሳይሰጣቸው ለተጠቃሚዎች መተላለፉ ተገቢ አይደለም የሚል የህዝብ ቅሬታ ተነስቷል። እነዚህ ሁለቱም ጉዳዮች መነሻ በማድረግ ነው አቋም የያዘው የክልሉ መንግስት። በአቋሙም በተለይም ፍንፍኔና ፍንፍኔ ዙሪያ ባሉ ጉዳዮች ላይ ጥልቅ ውይይትና ህግን መሰረት ያደረጉ ተግባራት በመከናወን ላይ ናቸው። እነኚህ ስራዎች ተጠናቀው እልባት ሳይገኝ ወደ ክፍፍሉ መሄዱ ተገቢ ስላልሆነ ይሄ ነገር መቆም እንዳለበት አቋም የያዘበት መነሻ ያደረገ የአቋም መግለጫ ነው።
ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
ወደ መጨረሻው መጽሔት ርዕስ እናልፋለን። በሐዋሳ ከተማ ሲካሄድ የነበረው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ የደኢህዴን ጉባኤ ዛሬ በገጠመው ተቃውሞ ተቋርጧል። ድርጅቱ ተቃውሞ የገጠመው እጀቶ በሚባለው የሲዳማ ወጣቶች ሲሆን ምክንያቱ በጉባኤው ቀረበ የተባለ ሰደድ ነው ተብሏል። ደኢህዴን ይፍረስ፣ ደኢህዴን ሌባ፣ ደኢህዴን የሲዳማን ህዝብ አይወክልም የሚሉ የተቃውሞ ድምጾች ከፍ ብለው ተሰምተዋል። አልፎ አልፎ በከተማው የጥይት ድምጽ የተሰማ ሲሆን በሰውና ንብረት ላይ ደረሰ የተባለ ጉዳት ግን የለም። አዲሱ አበበ ስለ ሁኔታው ማምሻውን ከዮናታን ዘብዴዎስ ጋር ተወያይቷል።
እሺ ዮናታን ዘብዴዎስ አመሰግናለሁ። በቅድሚያ ቀደም ሲል ለአድማጮች ገልጫለሁ፣ ደኢህዴን ጉባኤውን እያካሄደ ነበር። ከትናንት ጀምሮ ጉባኤ ላይ የቀረበው ሰነድ ጥያቄ አስነስቶ ተቃውሞም አስከትሏል የሚል ነገር ነግረህናልና ምንድን ነው እስቲ ጉባኤው በጉባኤው ላይ ምን ሰነድ ቢቀርብ ነው ተቃውሞና ሰልፍ የቀሰቀሰው?
መልካም አዲሱ፣ ጉባኤው አንተ እንዳልከው ከትላንት ጀምሮ ነበር በሐዋሳ ከተማ ሲካሄድ የነበረው። በዚህ ጉባኤ ላይ 2000 የሚደርሱ የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን ካቢኔ አባላት ተሳታፊ ነበሩ። ይህ ጉባኤ ነው እንግዲህ ዛሬ ተቃውሞ የገጠመው እጀቶ ከሚባል ከሲዳማ ወጣቶች ነው። ቀረበ የተባለው ሰነድም በሲዳማ ክልል የመሆን ጥያቄ ላይ የያዘው አቋም እንደሆነም ነው የተገለጸው።
ምንድን ነው የአቋም ዮናታን ቅዋሜና ተቃውሞ የተሰቀሰው?
መልካም፣ ተቃውሞ ያነሱ የተቃዋሚ አካላት እንደሚሉት የሰነዱ ይዘት የሲዳማ ህዝብ አቃፊ ነው፣ ክልል ለመጠየቅ ጥያቄ ሌላው የደቡብ ህዝብ ጋር አልኖርም ሳይሆን አቃፊ ህዝብ ነው። ነገር ግን በዛ መልክ ሳይሆን በተቃራኒ ነው የቀረበው። ክልል የመሆን ጥያቄ ደግሞ እየቀረበ ያለው ከሲዳማ አጠቃላይ ወይም ህዝባዊ ጥያቄ ሳይሆን የኤሊቶች ወይም የተማሩ የተወሰኑ የአመራር አካላት ጥያቄ ነው በሚል ስሜት የቀረበ ሰነድ ነው በማለት ነው ለተቃውሞ መነሻ የሆነው ሰነድ። የህዝቡን ጥያቄ የተወሰነ ግለሰቦች ነው የሚያራግቡት፣ በማንሳት የሚያራግቡት የክልል ጥያቄ ምላሽ እንዳያገኝ ጥረት ተደርጓል፣ ደኢህዴን ደግሞ ይሄ እንዲጓተት እያደረገ ነው የሚገኘው የሚል ሀሳብ ነው ሳይነሱ የነበሩት። በተለይ የህዝብ ውሳኔ አካሄድም ፖለቲካዊ ትዝታ አለበት ብሏል የሚል ሀሳብ አንስቷል። በተለይ በሲዳማ መብትና ነጻነት ዙሪያ የሚከራከር አክቲቪስት ታሪኩ ለማ ሰነድን እንዳገኘና ሰነድ ላይ ይዘት እንዳለ ተናግሯል። ድምፁን ሰምተን እንመለስ።
የሲዳማን ህዝብ ይቆያል አይቆይም የሚል ብቻ ሳይሆን ከጥያቄው ነው የሚጀምረው። ጥያቄው ህዝባዊ እንዳልሆነ የሚያሳይ ነው። የሲዳማ ህዝብ ጥያቄ የክልሉ ህዝቦች በጋራ የመኖር እሴት የሚሸረሽር እንደሆነ አድርጎ ሌብል የሚያደርግ ነው ነው። ከዛም ባለፈ ሬፈረንደም እንደማይካሄድ እና ሬፈረንደም ለማካሄድ የተደረጉ እንቅስቃሴዎች ፖለቲካዊ ስህተቶች እንደሆኑ የሚያሳይ ነው። ይህ በጣም ጸረ ህገ መንግስት የሆነ አካሄድ ነው። ህገ መንግስቱ በምንም መልኩ ድርጅት ህገ መንግስታዊ ቢሮክራሲ ውስጥ ገብቶ የመፈጠት ማንዴት የለውም። የሲዳማ ህዝብ የጠየቀውን ህገ መንግስታዊ የሆነ ጥያቄ በትክክለኛ ግቁ በገርዛቤ ውስጥ ያላደረገና ጸረ ህዝብ የሆነ አካሄድ በመሆኑ ያንን መነሻ በማድረግ ነው ዛሬም ሰልፉ የተደረገው ማለት ነው።
ሰልፉ ታዲያ ዮናታን፣ እነዚህ ሰዎች ጥያቄያቸውን ለማን ነው ያቀረቡት? ሰልፉስ ደግሞ ችግር ነበረበት ወይ?
በአጠቃላይ ሰልፉ ሲታይ ችግር የለበትም። የተለያዩ ቦታዎች ድረስ ግን በመሄድ ወጣቶች የክልሉን ባንዲራ የደቡብ ኢትዮጵያ ህዝቦች መንግስት የክልሉ መንግስት ባንዲራ የማውረድ አልፎም የመቅደድ እንዲሁም ደሄደን ሌባ ነው፣ ደሄደን ይፍረስ፣ ደሄደን የሲዳማን ህዝብ አይወክልም የሚሉ የተቃውሞ ድምጾች ከፍ ብለው ሲደመጡ ተውሏል ማለት ነው። እዚህም ናሽራል ድምጽ አለን ሰምተን እንመለስ።
ምንድናቸው መፈክሮቹ? በደንብ አይሰሙም ዮናታን፣ አንድ ሁለቱን ትነግረናለህ?
መልካም። በድምጽ ነው መፈክሮቹ ሲገለጹ የነበሩት። ደሄደን ይፍረስ፣ ደሄደን የሲዳማን ህዝብ አይወክልም፣ የሲዳማ የክልልነት ጥያቄ ምላሽ ግን ደሄደን የእኛን ጥያቄ አይከለክልም፣ ደሄደን ሌባ ነው የሚል ድምጽ ነው። የድምጽ ጥራት ያለውን እንጂ ከፍ ተብሎ ሲደመጥ የነበረው ማለት ነው።
ጥሩ። ጥያቄው ለደሄደን ነውና ከደሄደን አባላት መልስ አግኝተሃል? እነሱ ምን አሉ ይህን ጥያቄ በተመለከተ?
የደሄደን የሚዲያና የህዝብ ግንኙነት ኃላፊ አቶ ገዛኝ መጎን አነጋግሪያቸው ነበር በስልክ። ደሄደን በገጠመው ተቃውሞ ለአራት ቀናት በሐዋሳ ከተማ ሊያካሄድ የነበረው ጉባኤ ተቋርጧል ነው ያሉ። የሲዳማ ጥያቄ በጥናትና በውይይት ይፈታል መባሉን ተከትሎ የተነሳ ተቃውሞ መሆኑን ተናግሯል። በተፈጠረው ሁኔታ ላይ ደሄደን መግለጫ እንደሚሰጥ ከነገ ባሉ ጊዜያት ውስጥ ማለት ነው። አሁን ግን ስራ አስፈጻሚ ኮሚቴው ዛሬ የተፈጠረውን ችግር ወይም ሁኔታን በተመለከተ ውይይት ላይ መሆኑን ጠቅሰው ውይይቱ ዛሬ የተቋረጠው የደሄደን ጉባኤ እንደሚቀጥልም ተናግሯል። የእሳቸውን ድምፅ ሰምተን
የድራማ ክልል ጥያቄ ይታወቃል። ይህንን በውይይቱ ላይ ከዚህ ቀደም ሪፈረንደም ቀድሞ ይደረጋል የተባለው ዘግይቷል፣ ባለፈው ቀን ሞቶ ነበር። አሁንም ይህን በሚፈጥን መንገድ አይደለም በሚል ነው እንግዲህ ተደረጉ ውይይትም አልተጀመረም። አሁን ሰሌ ነው። ስለዚህ ይሄ በሚፈጥን መንገድ አይደለም ለማሳፈን ተሞክሯል የሚል ስጋት ነው በድራማ ውስጥ የስል ትናንት ነው
ቀደም ሲል ተቃዋሚዎቹ ካደረሱት ወይም ከተፈጠረው ችግር አንዱ የደሄደን አርማ እንደተቀደደ ነበር የገለጽክልኝ። ሌላስ የደረሰ ችግር አለ? በዚህ በሰላማዊ ሰልፉ በሰዎች ላይ መታሰር፣ ጉዳት የመሳሰለ እሱን ከመለስክልኝ ውይይታችን እናጠቃላለን። ዮናታን፣
የጠየቅከኝን መረጃዎችን በተመለከተ ከከተማ ፖሊስ መረጃ ለማግኘት በተደጋጋሚ ጊዜ በቢሮቸውም እንዲሁም በኪስ ስልካቸውም ሙከራ አድርጌ ነበር። ዛሬ አዋሳ ከተማ ላይ የሆነውንም ሁኔታ በተመለከተ መገለጫ እየሰጠ የመንግስት አካልም የለም። ተቃውሞውን ለመዘገብ በስፍራው ተገኝተን ነበር። የቪኦኤ እና የጀርመን ድምፅ ዲደብሊዩ ጋዜጠኞች ምስልና ድምፅ ለመቅረጽ ጥረት ስናደርግኝ ተከልክለን ታግተን ከዋልን በኋላ ነው ተለቀቅን።
አንተም ታግተህ ነበር ዮናታን?
አዎ፣ እስከ 10 ሰዓት ቆይተን ነው።
መልካም፣ በሰላም ወጥተሃል። ካም ነው እንግዲህ ሁኔታው ሲጣራ የተጎዳም ሰው ካለ ፖሊስ ጣቢያ ያገኘው ሪፖርት ካለ እሱን ሁሉ አጠቃለህ ምናልባት ነገ መመለስ ይኖርብናል። ለዛሬ አንተም እንኳን ተፈታህ። አመሰግናለሁ ዮናታን ዘብዴዎስ በአድማጮች ስም።
እኔም አመሰግናለሁ አዲሱ።
ዮናታንን በድጋሚ አመሰግናለሁ። ዓለም አቀፍ የሴቶች ቀን በአዲስ አበባ አፍሪካ ህብረት።
ዛሬ እንደዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ። ይህ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የሴቶች ቀን ማርች 8 ሲከበር የተናገሩት ነው። በሀገር አቀፍ ደረጃ የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል ዓለም አቀፍ የሴቶች ቀን በአፍሪካ ህብረት አዳራሽ ሲከበር ጠቅላይ ሚኒስትር አብይ ተገኝተው መልእክት አስተላልፈዋል። ዝግጅቱን የተከታተለው ግርማቸው ከበደ ተከታዩን ልኮልናል።
የሴቶች ቀን በሀገር አቀፍ ደረጃ ዛሬ ሲከበር ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ ለወቅታዊ ጉዳዮች ትኩረት ሰጥተዋል። በአፍሪካ ህብረት አዳራሽ በዓሉን ለማክበር ለተገኙ ኢትዮጵያውያን ሴቶችም ምሳሌ በመስጠት ጭምር ስለ ሀገር አንድነት ዝማት በሎ የሚል መልእክትን አስተላልፈዋል።
ይህን የሚሰማችሁ ከሆነ ይህን ጎልቶ የተሰማው ከፍተኛ ድምጽ ስለሆነ አይደለም። ይህን ድምጽ ያሰማው የእናንተ ሁሉ ዝምታ ነው። የኢትዮጵያን ሴቶች ዝምታ፣ የኢትዮጵያን ሰላም ወዳዶች ዝምታ፣ የኢትዮጵያን አንድነትና እኩልነት ወዳጆች ዝምታ ጥቂቶች እንዲጮሁና ብቻቸውን እንዲደመጡ እያደረጋቸው ነው። ኢትዮጵያውያን ሰላም ይፈልጋሉ። ኢትዮጵያውያን አንድነት ይፈልጋሉ። ኢትዮጵያውያን ተከባብሮ በፍቅር መኖር ይፈልጋሉ። ይህ እንዲሆን ድምጻችሁ የማይሰማ ሴቶች ጥቂቶች ድምጻቸውን አጉልተው መጨረሻችንን እንዳያበላሹት በአንድ ልብ በአንድ መንፈስ ኢትዮጵያዊ ሴት ሆናችሁ በዘር በሃይማኖት ሳትከፋፈሉ እቺን አገር ከወራሪ ብቻ ሳይሆን ከውስጥ አጥፊም እንድትታደጉ አደራ ልላችሁ ፈልጋለሁ።
ዛሬ እንደዋዛ የምናላግጥባት ኢትዮጵያ ብዙዎች የደሙላት ሴቶች የቆሰሉላት ባሎቻቸውንና ልጆቻቸውን ያጡባት በመከራ የተገነባችና የቆመች ሀገር መሆኗን የተናገሩት ጠቅላይ ሚኒስትር አብይ ለኢትዮጵያ አንድነት በጋራ እንስራም ብለዋል።
ዛሬ እንደዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ከሶማሌ እንኳን መማር ያልቻሉ ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ።
ጠቅላይ ሚኒስትር አብይ በንግግራቸው ስለ አዲስ አበባ ማንስተዋል። አዲስ አበባ የሚኖሩባት ብቻ ሳይሆን ሌሎችን መሸከም የሚችል አቅም እንድትፈጥር አድርገን ካልሰራናት ሁሉ ነገር የሚያሰባስበን መሆን ሲችል የሚለያየን ከሆነ እንደዋዛ የምናፈርሰው ባፈረስነው ልክ ግን ሰብሰብ አድርገን የማንገነባውና ለትውልድ ዳይ የምንጥል መሆኑን መገንዘብ እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ በተለይ ሴቶች ከሁሉ በላይ ልጆቻቸው ኢትዮጵያን እንዲጠብቋት እንዲያሳድጓትና እንዲያስቀጥሏት በትጋት እንዲሰሩ ጠይቀዋል። የኢትዮጵያ 50 ሚሊዮን ሴቶች 10 የሚኒስትርነት ቦታ ብቻ ሳይሆን በኢኮኖሚውም ሰላም በማረጋገጡም ድንበር በመጠበቁ በብሔር መካከለ የሚነሳ አርቲፊሻል ጥላቻ በመከላከልም ሚናቸውን መጫወት ይኖርባቸዋል ብለዋል ጠቅላይ ሚኒስትር አብይ። ኢትዮጵያውያን ሴቶች መልካም እድል ገጥሟቸዋል። ይህ እድልም አሁን ያለንበት ነውና በየለቱ የምንሰማው ችግር ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያውያን ሴቶች ጀግና ከሆኑ በትብብር መንፈስ ውሸትን፣ ስድብን፣ መግፋትን፣ ማፍረስንና ለመግደል መሰለፍን በጋራ ሆኖ በማስቆም ከችግር በላይ በመሆን ጀግንነታቸውን ለኢትዮጵያም ለአፍሪካም ለማረጋጋት ጊዜው አሁን እንደሆነም ነው የተናገሩት። ኢትዮጵያ የጀግኖች አምባ ብትባልም ዛሬ ከፍተኛ የጀግና ችግር አለባት ያሉት ጠቅላይ ሚኒስትሩ የሴቶች ቀን ሲከበር ጀግና ሴቶች እንዲፈጠሩ ማሳስበዋል።
ኢትዮጵያ ውስጥ ጀግኖች የሉም መንጋ ተከታዮች እንጂ። ኢትዮጵያ ውስጥ የተለመደውን መሳደብ የሚሳደቡ፣ የተለመደውን መግደል የሚገሉ፣ የተለመደውን መስረቅ የሚሰርቁ፣ የተለመደውን መጥፋት የሚገፉ እንጂ ይሄንን የመንጋ አስተሳሰብ ተቃር ነው። በፍጹም መስረቅ ነውር ነው። ወንድምን መጥፋት ነውር ነው። ወንድም ወንድሙን መጥላት ነውር ነው። ትግራይ አማራ ነው፣ አማራ ኦሮሞ ነው፣ ኦሮሞ ደቡብን መጥፋት ነውር ነው የሚሉ ጀግኖች ኢትዮጵያ የላት። ኢትዮጵያ የላት በርታ፣ ታጠቅ፣ ግደል የሚሉ ሰዎች ናቸው። እነዚህ ደግሞ የተለመደውን የሚደግሙ እንጂ የተለመደውን የወረሱ እንጂ ጀግኖች አይባሉም። ጀግኖች በችግር ውስጥ በተቃርኖ እውነትን ይዞ መቆም መቻል ስለሆነ ይህንን ክፍተት ለመሙላት ማርቼትን ስታከብሩ ጀግና ሴቶች ከትግራይ ጀግናችሁ ባህር ዳር በመሄድ ነውር አይደለም እንዴ? እንዴት ወንድም ወንድሙን ለመግደል ይነሳል ስትሉ ያ ነው የሴቶች ጀግንነት የሚባለው። ከባህር ዳር ጀግኖች መቀሌ ሄዳችሁ፣ ከባህር ዳር ጀግኖች አዋሳ ሄዳችሁ፣ ጅጅጋ ሄዳችሁ፣ አፋር ሄዳችሁ የተጠናወተን ነውር የተጠናወተን አሳፋሪ ልምምድ እንዲቆም ምንም እንኳን የሚጮውና የሚደግፋችሁ ቲፎዞ ቢያንስም በጀግንነት ስትጋፈጡ ያኔ ኢትዮጵያ እውነትም የጀግኖች አምባ ትባላለች። ብዙውን መከተል ጀግንነት አያሰኝም፣ ለእውነት መቆም ነው ጀግንነት የሚያሰኘውና ይህንን ተግባር ለመፈጸም ሴቶች ምሰሶ ተሸካሚዎች ሰጪዎች ስለሆናችሁ ሌሎች አባላቸው እንዲያስተውሱና የሀገራቸውን ክብርና አንድነት እንዲያወሱ በጀግንነት ጅንቀን ስታስቡ ቀጣይ ፍራውቻችሁ የኢትዮጵያን ሰላምና አንድነት መፈቃቀርና ይቅርታ እንዲሆን በአንክሮ እንድትሰሩ በታላቅ ትህትና ልጠይቃችሁ ፈልጋለሁ።
ወኔ ከብላት ባንድ ላይ ተፍቼ ባንድ ላይ ሸምዬ ለጎጆ ይብርሃን እናት አጋር ሆኜ ታሪክ የማስቀጥል ትውልድ የምሰራ ከፍ ብዬ የምታይ በቆንኩበት ስፍራ ሴት መሆን ስሜ ላይ ስኬት ያገነነኝ የጀግናው እናቴ የጣይቱ ልጅ ነኝ።
የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል በሀገር አቀፍ ደረጃ የዓለም አቀፍ የሴቶች ቀን ሲከበር ንግግር ያደረጉት የሴቶች ህፃናትና ወጣቶች ሚኒስቴር ሚኒስትሯ ወይዘሮ ያለም ጸጋይ 50% የካቢኔ አባላት ሴቶች መሆናቸው ትልቅ ስኬት እንደሆነ ገልጸው የሚቀሩ ስራዎችና ፈተናዎች እንዳሉ ግን ለቪኦኤ ተናግረዋል።
አዎ አሁን የመጣው 50% መሆኑ በጣም ጥሩ ነው። በዋናነት ግን እንዴት ይቀጥል የሚለው ሐሳብ ነው መሆን ያለበት። ይሄንን ደግሞ ለማድረግ ቁሴቶችን የማብቃትና የአመራር ቋት እንዲኖር የማድረግ ስራ መስራት አለበት ብለን ነው እናስበው። ስለዚህ ደግሞ ሁሉም ሴቶች መስራት አለባቸው። ሚኒስትር ስራ ቤቱ ደግሞ እየሰራ ያለበት ይሄንን ነው። ሁሉም የክልል አመራሮች ጋር በመሆን ለሁሉም ደረጃ ብቁ የሚሆኑ ሴቶችን የማብቃት ስልጠና መስጠት የማዘጋጀት ስራውን እየሰራን ያለ ነው።
የኢትዮጵያ መንግስት ትናንት ባወጣው ሪፖርት ከ8 ሚሊዮን በላይ አስቸኳይ እርዳታ የሚያስፈልጋቸው ዜጎችና ከ3 ሚሊዮን በላይ ተፈናቃዮች መኖራቸውን መግለጹ የሚታወስ ሲሆን በእነዚህ ጊዜያት ይበልጥ ለአደጋ ተጋላጭ የሚሆኑት ሴቶች በመሆናቸው ሚኒስቴር መስሪያ ቤታቸው ትኩረት ሰጥቶ እየሰራ መሆኑን ነው ሚኒስትሯ የተናገሩት።
እንደ ሚኒስትር መስሪያ ቤት ከሌሎች ሚኒስትር መስሪያ ቤቶች ጋር በመሆን ጥቃት የደረሰባቸው ሴቶችን በአስቸጋሪ ሁኔታ ያሉ ሴቶችን የተፈናቀሉ ሴቶችን ለማገዝ እየተሰራ ያለ ስራ ነው። ትኩረታችንም እዛ ላይ ነው። ስለዚህ እንደ ሚኒስትር መስሪያ ቤት ከሌሎች የሚመለከታቸው ሚኒስትር መስሪያ ቤት ሆኖ እነዚህ ሴቶችን አስፈላጊውን እገዛ እንዲደረግላቸው ከሌሎች የሚመለከታቸው ባለድርሻ አካላት አብረን እየሰራን ነው።
ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ።
ግርማቸውን ለዘገባው እናመሰግናለን። ቀደም ሲል እንዳደመጣችሁት ዛሬ ዓለም አቀፍ የሴቶችን ቀን ምክንያት በማድረግ በአገር አቀፍ ደረጃ የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል ዓለም አቀፍ የሴቶች ቀን በአፍሪካ ህብረት አዳራሽ ሲከበር ጠቅላይ ሚኒስትር የተናገሩትን በማጉላት የላከልን ዘገባ ነበረ። ወደ ሌላ ዘገባ እናልፋለን። ከዚሁ ከዓለም አቀፍ የሴቶች ቀን ጋር የተያያዘ የዛሬውን ዓለም አቀፍ የሴቶች ቀን በዓል መሰናዶ ላይ እንቆያለን። እንዳልኩት ታዋቂዋን ጠበቃ የሴቶችና የአካል ጉዳተኞች መብት ተከራካሪ በቅርቡ ደግሞ ለእርቅ ኮሚሽን ምክትል ሰብሳቢነት የበቃችውን የትነበርሽ ንጉሴን ይዘናታል። ቆንጅታዬ ነች የማናገርቻት። የዘንድሮ ክብረ በዓል በኢትዮጵያ ሴቶች ለከፍተኛ የውሳኔ ሰጪነት ቦታ በበቁት ታሪካዊ ወቅት መሆኑ እንደሚታወቅ እንዴት ነው ሁኔታው ለሚለው ቆንጅት ጥያቄ ስታቀርብ የተነበሽ ደግሞ እንዴት መልሳለች?
ይሄ በጣም ትልቅ ወደፊት የተሄደበት እርምጃ ነው። ምናልባት አድማጮችም እንደሚያስታውሱት የዛሬ ዓመት የነዚህን ነባራዊ እርምጃዎች አስፈላጊነት ተነጋግረን ነበረ። ተጨባጭ የሆኑ እና መሬት ላይ የወረዱ መለካት የሚችሉ መቆጠር የሚችሉ በሰዎች ሕይወት ውስጥ ለውጣቸው የሚታይ ለውጦች ነው የሚያስፈልገን። ከዚህ በኋላ በሴቶች ጉዳይ ላይ ወይም የሴቶችን ስም ብቻ አጀንዳ አድርጎ መሄድ አያስፈልገንም እና ማንኛውም መንግስት ይሄን ማድረግ አለበት። የእናት ያህል የሴት ልጁ ያህል የቀረበ ለውጥ ማሳየት የሚችልበትን አቅጣጫ ነው የምንመኘው የሚል ነገር አቅርበን ነበር። ዛሬ ይሄን ስናከብር በርካታ በተለይ በዓለም አቀፍ ደረጃ ገጽታችንን የሀገራችንን ገጽታ የቀየሩ የሴት ልጅን እኩልነት በተግባር ያረጋገጡ ቁልፍ የስልጣን እና የውሳኔ ሰጪነት ቦታዎችን መንግስት አጋርቷል። ግን ይሄ እንደሚታወቀው ይሄ መንግስት ከዚህ በኋላም ያው ከምርጫው አንድ አመት ስለሚቀረው አንድ አመት ነው ከዚህ በኋላ የሚቀጥለው። እስካሁን እንግዲህ ወደ አንድ አመት እየተጠጋ ነው። እነዚህ ያው እርምጃዎች ናቸው በጣም የሚደነቁ የሚመሰገኑ። ያ ማለት ግን ስራውን አያጠናቅቀውም ወይም ደግሞ አጠቃላይ የመላው ኢትዮጵያ ሴቶችን ችግር ይፈታል ብለን ማለት አይደለም። ነገር ግን እንደ ጉልህና በጣም ተጨለነው የተገነዘብ ነው። ቀደም ብሎም ጠቅላይ ሚኒስትሩ ተገኝተው ንግግር ያደረጉበት ጉባኤ ነበር በአፍሪካ ህብረት። አንቺ ደግሞ የተካፈልሽበት ሌላ እንዲሁ ከፍ ያለ መሰናዶ እንደነበረ ቀደም ብሎ ገልጸሽልኛል። ለአድማጮች ታካፊልን። አትላንት ብጀምርልሽ እኔ እንኳን የነበርኩባቸውን በከፊል ባይ ለ16ኛ ጊዜ በኢትዮጵያ እሁድ የሚካሄደውን የሴቶች 5 ኪሎ ሜትር ሴቶች ሩጫ አስመልክቶ ጋዜጣዊ መግለጫ ይሰጥ ነበር። በዛ የዘንድሮ መሪ ቃል ደግሞ እኔ እመራለሁ ወይም አይ ሊድ የሚል ነው። ስለዚህ እኔ መራለሁ የሚለው ያው እንግዲህ ቀደም ሲል ለሚናንቺ የሚያነሳነውን መሰረታዊ አመራር ሰጪነት የውሳኔ ሰጪነት ነገር ያንጸባረቀ ነበር። በጣም ደስ የሚል ነበረ። ከንግዱ ዓለም ከትምህርት ቤት ደግሞ እንዲህ በመጡ ነበሩ እና ተማሪዎች የመሪነት አርአያቸውን ተጠይቀው ጭምር ነበር። እኔም ከተማሪዎቹ ጋር የሚገናኝበት እድል ነበረኝ፣ ከሴት ተማሪዎች ጋር። ከዛ በመቀጠል ትላንትና ማታ እንግዲህ በኢትዮጵያ አየር መንገድ ለሶስተኛ ጊዜ ይመስለኛል በሴቶች ብቻ የሚካሄድ በረራ ወደ ኖርዌይ ኦስሎ ትላንት ማታ ተካሂዷል። ዛሬ ጠዋት እኔ የታደምኩት እንግዲህ ከበጎ አድራጎት ድርጅቶች ጋር በተያያዘ በጣም ብዙ ስለምስራ ወርልድ ቪዥን ከሚገኙ ሰራተኞች ጋር ነበር። እዛም ላይ ደግሞ ሴት ፍቅርን ታስተምራለች፣ ሴት በፍቅር ትለውጣለች የሚል ነገር ነበርም። ዛሬ እንግዲህ ከሰዓት በኋላ ቀደም ሲል አንቺም እንዳስቀመጥሽው በጠቅላይ ፍርድ ቤት ክብርት ወይዘሮ ማዛ ፕሬዚደንት ከሆኑ ወዲህ የመጀመሪያ የዓለም አቀፍ የሴቶች ቀን አከባበር ነው እና በጣም በሚያስደስት መልኩ በሴቶች ብቻ የተመራ ወይም በሴቶች ዳኞች የተሰየመ ችሎት ነበር ዛሬ ከሰዓት በኋላ። እንግዲህ ጠቅላይ ፍርድ ቤት በዳኝነት ሴቶችን ብዙ አያውቃቸውም። እኔ እንደውም በጣም ተገርሚያለሁ፣ ምክንያቱም እኔም አውቀው አንድ ብቻ እንደነበሩ ነበር። ከ39 ዳኞች ውስጥ 7 ሴቶች መሆናቸውን ነው ወይዘሮ ማዛ የነገሩት። በጣም ብዙ ታዳሚም ነበር። ይሄ እንግዲህ ሴቶች አውሮፕላን አብራሪ፣ ሴቶች ዳኛ፣ ሴቶች ውሳኔ ሰጪ መሆን ይችላሉ በሚል ለዚህ ቀን ደግሞ ይህን ቀን ማሰብ ሰዎች እንዲችሉ የተደረገ ነገር ነው። በጣም አስደሳች ነበር። ጠቅላይ ፍርድ ቤቱም እንግዲህ አጠቃላይ መንፈሱ እየተቀየረ እንደሆነ እና ያው ሴትነትን ከፍ አድርጎ የማየት ነገር መንጣቱን በተግባር የሚያሳይ ነገር ነው። ብዙ ነገሮች ተካሂደዋል። ሌላ እንግዲህ የአፍሪካ ህብረት ነው። በጣም ዶክተር አብይ በጣም እንደተለመደው ቁልፍ ንግግር እና የሰዎች ልብ ውስጥ ከገባ የማይወጣ ትልቅ መልዕክት ያስተላለፉበት ነበር። በተለይ ሴቶች አሁን ያለንበትን ያለመረጋጋትና የሰላም ማጣት ሁኔታ ለመቀየር በሰዎች ሰው ሰራሽ የሆኑትን የክፍፍል ግንቦች በማፍረስ የፍቅር ድልድይ ሊሰሩ እንደሚገባ እና ለነዚህ ለሰው ሰራሽ መከፋፈያ ግንቦች ወይም ከለላዎች እድል ሳይሰጡ ሴቶች የፍቅርን ቤት፣ የፍቅርን ድልድይ፣ የፍቅርን ሀገር መገንባት እንደሚችሉ እና እንዳለባቸው ያመለከቱበት ነው። ያው እሳቸው ከሹመት ንግግራቸው ጀምሮ ስለ ሴቶች ችሎታ፣ ስለ ሴቶች አስተዋጽኦ እጅግ በጣም የሚያምኑና የሚኮሩ መሆናቸውን በተደጋጋሚ በንግግራቸውና በድርጊታቸው ይናገራሉ። ስለዚህ ብዙ አዲስ አይደለም። ይሄ እንግዲህ ሁሉም ሀገራት አውሮፓም፣ አፍሪካም፣ አሜሪካም፣ ሌላውም ዓለም እስያም ጭምር ከኢትዮጵያ ለመማር የሚመጡት እንዴት ሴት ልጅ በተግባር በወሬ በጣም ብዙዎቹ ያው በህግም በምንም የተቻለ ነገር ጽፈዋል፣ ግን በተግባር ሴት ልጅ ኃላፊ አድርጎ በተለይ እንዲህ አይነት ጊዜ ላይ ድርሻውን የምትወጣ ደፋር፣ ውሳኔ መስጠት የምትችል፣ የምታገናዝብ፣ የምትመራ፣ ከፊት ሆና የምትመራ መሆን እንደምትችል ከኛ ይማራሉ ብዬ አምናለሁ።
በዚህ አጋጣሚ ያንቺ ጥሪ ምን ይሆናል? በዚህ ብናጠናቀቅ።
በጣም አመሰግናለሁ። እኔ እንግዲህ አሁን የዶክተር አብይን ንግግር ነው ማጠናከር የምፈልገው። በዓለም አቀፍ ደረጃ በሀገር አቀፍ ደረጃ ብዙ ትልልቅ መልካም ገጽታዎች አሰጥቶናል። ይህን በተለይ ያለፈው አንድ አመት ጠቅላላ የሴቶች አመት መባል ይችላል። ለኢትዮጵያ ክብረ በዓሉና ከድግሱ መለስ ማሰብ ያለብን የዕለት ከዕለት እንቅስቃሴያችን የዕለት ከዕለት እርምጃዎቻችን ውስጥ እንዴት ሴቶችን የሚጠቀም ሴቶችን የሚያሳትፍ ሴቶችን የሚጠቀም ጭምር የህይወት መስመር፣ የአመራር አቅጣጫ፣ የፖለቲካ መስመር መዘርጋት እንደሚገባን ማሰብ የሚገባን ይመስለኛል። ሌላው ትልቁ እንግዲህ ሴቶች በህይወታቸው የሚያስፈልጋቸው ሰላም ነው እና ለእነሱም ለሚወዷቸው ቤተሰቦቻቸውም እድገት። ስለዚህ ሴቶች የሰላም መሳሪያ ሆነው ማየት ያስፈልጋል። ሴቶች የጸብ ሳይሆን የሰላም መሳሪያ ሆነው ማየት ያስፈልጋል እና ሴት ልጅ የመጠገን ብልሃትም አላት እና ይሄ እንግዲህ እዛም እዚህም የምናየው የተሰበረ የወንድማማች ግንኙነት በሴት ልጅ ብልሃትና በእናትነት ፍቅር ብቻ ነው ተጠግኖ ሊድን የሚችለው የሚል እምነት አለኝ እና ይሄ ቀጣዩ ሙሉ አንድ አመት ዛሬ ያከበርነው እስከሚቀጥለው ማርች ኤት ወይም ደግሞ በዓለም አቀፍ ደረጃ የምናከብረው የሴቶች ቀን ድረስ በሴት ልጅ ብልሃትና በእናት ፍቅር የሀገራችን አንድነት መልሶ የሚጠገንበት ጊዜ እንዲሆን ጥሬን አቀርባለሁ። ለዚህ ደግሞ ሳይሰስቱ ሴቶች ፍቅር መስጠት፣ እውነት መስጠት፣ ፍትህ መስጠት እንደሚችሉ አውቃለሁኝ እና ሁሉም ሴቶች የበኩላቸውን ጥረት እንዲያደርጉ፣ ለዚህ ደግሞ ወንዶችም ይህንን እውቅና ሰጥተው ይህንን የሚሰማ ልብ ኖሯቸው ለእናታቸው ፍቅር ሲሉ፣ ለሴት ልጆቻቸው ብልሃት ሲሉ፣ ለሚስቶቻቸው ብልሃት ሲሉ ያንን የማድረግና ወደ እርቅ፣ ወደ ፍትህ፣ ወደ ሰላም መተን የውስጥ አንድነታችን ሳይላላ በጋራ አንድም ሰው ሳይከፋው በማዕድ ዙሪያ በእናታችን በኢትዮጵያ ማዕድ ዙሪያ ሰብስበን የምንገናኝበት ጊዜ እንዲሆን ከዛሬ ጀምረን አመቱን ሙሉ ስንሰራ የምንቆይበት እንጂ ስናወራ ብቻ የምንቆይበት ጊዜ እንዳይሆን አደራ አላለሁ።
የት ነበርሽ ንጉሴ? ስለ ጊዜሽ በጣም አድርጌ አመሰግናለሁ።
አመሰግናለሁ።
እኔ ደግሞ ቆንጅትን አመሰግናለሁ። ዛሬ በእኔ በአዲሱ አበበና በሰሎም ክፍሌ የተስተናገደው በንጉሱ ታምሬ የተመራ ፕሮግራም አበቃ። ኮሎኔል መንግስቱ ኃይለማርያም ለፍርድ ይቅረቡ አይቅረቡ፣ ክርክሩ አልተሰማም። ዛሬ ጊዜ አጥሮን እሁድ በራዲዮ መጽሔት ጠብቁ። በእኛ በኩል ሰላም፣ ደህና ደሩ። ትግርኛ ፕሮግራም ይቀጥላል።